the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሰኞ ህዳር 13 2008 ልዩ ፕሮግራማችን ጀመረ። ጤና ይስጥልና አድማጮች እንደምን አምሽታችኋል? ካሁን አንድ እስከ አንድ ተኩል የሚተላለፈውን ልዩ ዝግጅት የማስተናግደው አዲሱ አበበ ነኝ። ጽዮን ግርማ ፕሮግራሙን በማቀነባበር አብራኝ ትቆያለች። ዝግጅታችንን አጠር ባለ የዓለም ዜና እንጀምራለን። መልካም ምሽት።
ጤና ይስጥልን እንደምን አመሻችሁ ክብራትና ክብራን አድማጮች። አጫጭሩን የሰዓቱን የዓለም ዜና አሰማለሁ። በዋና ከተማይቱ ብራስልስ ቀናት ያስቆጠረው ከፍተኛ ጥበቃና ቁጥጥር በቀጠለበት የቤልጅየም አቃቢያነ ሕግ በያዙት የጸረ ሽብር ዘመቻ በዛሬው ዕለት 5 ተጨማሪ ተጠርጣሪዎችን በቁጥጥር ስር አውለዋል። እርምጃው እስካሁን የተያዙትን የሽብር ተጠርጣሪዎች ቁጥርም 21 አድርሶታል። አቃቢያነ ሕጉ ዛሬ ይፋ እንዳደረጉት ፖሊስ በብራስልስ ባካሄዳቸው 22 የሚደርሱ አሰሳዎች 16 የሽብር ተጠርጣሪዎች መያዛቸውን፣ በፓሪሱ የሽብር ጥቃት ዋናው ተጠርጣሪ ሳልህ አብደል ሰላም አሁንም ግን ያለበት አለመታወቁን አመልክተዋል። ፖሊስ ተጠርጣሪዎቹን በቁጥጥር ስር ለማዋል በተንቀሳቀሰበትና እርምጃዎቹን የወሰደባቸው ጊዜያት አንድ ተጠርጣሪ መቁሰሉን ባለስልጣናቱ ይፋ አድርገዋል። የፓሪሱን መሰል የአሸባሪዎች ጥቃት እንዳይደርስ ስጋት አለን ሲሉ ጠቅላይ ሚኒስትር ቻርልስ ማይክል ትላንት እሁድ ተናግረዋል። ዋናው ተጠርጣሪ ሳልህ አብደል ሰላም ባለፈው ህዳር 4 ቀን ጽንፈኛው እስላማዊ ቡድን አሸባሪዎች ፓሪስ ላይ ከ130 በላይ ሰዎች የተገደሉበትንና ብዙዎችን ያቆሰሉበትን የተቀነባበረ የሽብር ጥቃት ካደረሱ ጥቂት ሰዓታት በኋላ ድንበር ተሻግሮ ወደ ቤልጅየም መዝለቁ ይታመናል። በሌላ ተያያዥ ዜና የእስልምና መንግስት ብሎ ራሱን የሚጠራው ቡድን መዲናይ ብሎ የከለላትን ከተማ ለመነጠልና የሽብርተኞችን ሴራ ለማክተም የአረብ ሀገሮች ኃይሎች የያዙትን ጥረት የሚያግዙ በርከት ያሉ ዩናይት ስቴትስ ልዩ ኃይሎች በአፋጣኝ ወደ ሶሪያ እንደሚጓዙ ተገለጠ። ይህን ያስታወቁት በዓለም አቀፉ ጸረ አይሲስ ወይም ጸረ አይሲል ህብረት የዩናይት ስቴትስ ልዩ ልዑክ ናቸው። ልዩ ልዑኩ ብሬት ማክኮርክ ትናንት እሁድ ለሲቢኤስ ቴሌቪዥን ጣቢያ ፌስ ኔሽን ፕሮግራም በሰጡት ቃለ ምልልስ ጸረ አይሲል ኃይሎቹ ባለፉት ሳምንታት በወሰዱት እርምጃ ግዛቶችን አስለቅቀው ተቆጣጥረዋል፣ ብዛት ያላቸው ተዋጊዎቹንም ገድለዋል ብለዋል። ጽንፈኛው ቡድን አይሲል ይደመሰሳል ሲሉ የዩናይት ስቴትሱ የውጭ ጉዳይ ሚኒስትር ኬሪ ተናገሩ። አይሲልን ለመደምሰስ የተባበረ ግንባር ፈጥሯል። አሸባሪው ቡድን ስለ መደምሰሱም ጽኑ እምነት አድሮብኛል ነው ያሉት ሚስተር ኬሪ። በአረብ ኤሚሬት የስራ ጉብኝት ላይ የሚገኙት ሚስተር ኬሪ ለአሜሪካው የኤንቢሲ ቴሌቪዥን ጣቢያ በሰጡት ቃል በጽንፈኛው ቡድን ላይ በሚካሄደው የአየር ድብደባ ህብረ ብሔራዊውን ጥምረት የምትመራው ሀገራቸው የጸረ ሽብር ዘመቻ ተጠናክሮ የሚቀጥልበት የተጠናከረ እቅድ እንዳላትም አመልክተዋል። አድማጮች፣ ለሰዓቱ የተያዙ አጫጭር ዜናዎች እነኙ ነበሩ።
ፍርድ ቤት በነጻ ያሰናበታቸው የኢትዮጵያ ጦማሪያንና ጋዜጠኞች መከራና እንግልት እየተፈጸመባቸው መሆኑን በኢንተርኔት ባሰራጩት ዜና አስታወቁ። የጦማሪያኑ ጠበቃ ድርጊቱ ሕገ መንግሥታዊ ድንጋጌን የጣሰና በሕግ የበላይነትም አሉታዊ አንደምታ ያለው ነው ብለዋል። መለስካቸው አማ ዘግቦልናል።
የጦማሪያኑና የጋዜጠኞቹ መግለጫ ከተፈታን ጀምሮ ሙሉ ለሙሉ ነፃ አለመውጣታችንን የሚያሳዩ ተግዳሮቶች መኖራቸውና ሊቀየሩም ባለመቻላቸው ይህን መግለጫ ለማውጣት ተገደናል ሲል ይጀምራል። አስከትሎም የተፈጸሙ ድርጊቶችን እንደ ምሳሌ በማቅረብ ተፈጽመውብናል ያሏቸውን ሕገወጥ ድርጊቶች ይዘረዝራል። መግለጫው ሕገ መንግሥታዊ የሆነውን ማንኛውም ኢትዮጵያዊ በፈለገው ጊዜ ከአገር መውጣት ነፃነትን በሚጻረር መልኩ የመንቀሳቀስ መብታቸው የተገደበ ለመሆኑ በጦማሪ ዘላለም ክብረት ላይ የደረሰውን ያትታል። ጦማሪ ዘላለም ክብረት በድንበር የለሽ ጋዜጠኞች ድርጅት ወይንም ሪፖርተርስ ዊዛውት ቦርደር ለዞን 9 ጦማሪያን የተበረከተውን ሽልማት ለመቀበል ወደ ፈረንሳይ ጉዞ ሊጀምር በቦሌ ዓለም አቀፍ አየር ማረፊያ እንደደረሰና እንደ ማንኛውም ተጓዥ የሚፈለግበትን እያደረገ እያለ ያጋጠመውን ለቪኦኤ ገልጸዋል።
እሁድ ሌሊት ነበረ በረራ። እሁድ ሌሊት ሄድኩ እና ቼኪን ላይ ያው አሁን ሁሉ ማቅረብ ያለው ፓስፖርቴና አንዴ ተጠቀኛለኝና ሌላ ክፍል ገባ። እዛ ሲመለስ የሆነ ቀይ ወረቀት ነው የሰጠኝ ፓስፖርቴን እስዱ ማለት ነው። ከሀገር መውጣት አትችልም ምክንያቱን አላቅም። ከሀገር መውጣት ግን አትችልም ስለተባለ እዚ ኢሚግሬሽን ሄደህ አናግራቸው ኢሚግሬሽንና የዜግነት ጉዳዮች መምሪያ 85 ቁጥር ተብዬ ሄድኩ። ሰኞ ጧት ሄድኩ ኢሚግሬሽን። ሰኞ ጧት ሄድ አልደረሰም ገና ከኤርፖርት ፓስፖርትህና ጉዳዩን አናቀውም ተባል። ማክሰኞ ጧት ሄድ ደርሷል መጣራት ያለበት ጉዳይ ስላለ ስንደውልልህ ነው የምትመጣው አሉኝ። እኔ ጠየቅኩ ምን ማለት ነው ማን ነው ያዘው? በፍርድ ቤት ትእዛዝ ነው የተፈታሁት ነጻ ተብዬ ፍርድ ቤት ትእዛዝ አለኝ በእጄ ሁሉም ነገር ምናምን። እሱ ስነግራቸው አይ ጊዜ ይፈጃል ተብሏል እኛ ስንደውልልህ ነው የምትመጣው አሉኝ። ዛሬ ጧትም ሄጄ ነበር አጋጣሚ። ዛሬ ጧትም ሲሄድ የበላይ ትእዛዝ ነው እኛ ካልደወልልህ አትመጣም። እኔ ፍርድ ቤት ሰጥቶኛል ነጻ እንደተባልኩ ማስረጃ ማለኝ ዝም ህጋዊ ዶክመንቴ ነው ንብረቴ ነው ቤትኛው አካልም እንደተከለከለ አላቀም ስጠይቅም መልስ የላቸውም እነሱ። ያ ማለት እንግዲህ መብታችን ነው እኛ እንደፈለግን ማድረግ አይነት ነው። እና እንደዛ አይነት ሄልፕለስ ትሆናለህ ሆፕፉሊ ደግሞ አልተስፋ ማድረግ።
አቤሉ አበላ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔ በፍርድ ቤት ውሳኔ አቃቤ ህግ ያቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። ይህ ከሆነ በኋላ የደረሰውን ደግሞ አቤል ዋበላ ያስረዳል።
ጥቅምት 5 ነው ጥቅምት 6 ወጣ ነው ከማረሚያ ቤት። ከማረሚያ ቤት ከወጣን በኋላ ፍርድ ቤቱ ሄደን ነጻ መሆናችንን እንዲጽፍልን አድርጌያለሁ። ለመስሪያ ቤትም ለፌዴራል ፖሊስም የያዛቸውን በኤግዚቢትነት የያዛቸውን እቃዎች እንዲመልስ አጽፈን ነበር ጥቅምት 12 አካባቢ። ከዛ በኋላ ቀጥታ ፍርድ ቤቱ የሰጠኝን ወረቀት ይዤ ፌዴራል ፖሊስ ሄድንና የተያዙትን ኤግዚቢቶች እንዲመልሱልን ጠየቅናቸው። ሁለት ሶስት ጊዜ ካመላለሱም በኋላ አቃቤ ህግ ይግባኝ ስለጠየቀ ፍርድ ቤቱ የሰጠው ትእዛዝ ታግዷል ብለው ንብረቶቻችን እንዳይመለሱ አደረጉ።
የጦማሪያኑ ጠበቃ አቶ አምሃ መኮንን ይህን በተመለከተ እንዲህ ያለ እግድ እንደሌለ መረጃ እንዳላቸውና እግዱም ተጥሮ ከሆነ ከህገ መንግስቱ ግልጽ ድንጋጌዎች ጋር የሚቃረን ነው ይላሉ።
በነጻ የተሰናበቱት ብሎገሮች እና ጋዜጠኞች ሰነዶቻቸው ሊመለስላቸው ባለመቻሉ በራሳቸው ላይ ከሚፈጸምባቸው ወከባ እና የደረሰባቸው ካለው እንግልት በተጨማሪ ይሄ የምርመራ ክፍሉ እርምጃ የሀገሪቱን ህገ መንግስት የሚጥስ ነው፣ የፍርድ ቤትንም ትእዛዝ የሚጥስ ነው።
አቤል ዋበላ፣ ዘላለም ክብረትና ኤዶም ካሳዬ ከመታሰራቸው በፊት ይሰሩባቸው የነበሩ መስሪያ ቤቶች የስራ ውላቸውን አቋርጠውባቸዋል። ኤዶም ካሳዬ ፕላን ኢንተርናሽናል በተባለ ዓለም አቀፍ ድርጅት ትሰራ ነበረ። ከእስር ቤት ወጥታ ወደ ስራ ገበታዋ ለመመለስ ስትሄድ ያጋጠማትን ድርጊት ህጋዊ አይደለም ትላለች።
አሰሪና ሰራተኛ አዋጁ አንቀጽ 27 መሰረት ለአንድ ወር የእስራት ፍርድ ተፈርዶበት ለአንድ ወር ስራ ገበታው ላይ ካልተገኘ ከስራ ገበታው ይባረራል ነው የሚለው። እኔ ደግሞ የእስራት ፍርድ አልተፈረደብኝም፣ እንደውም ክሴ ተቋርጦ ነው የተፈታሁትኝ። ስለዚህ ወደ ስራ ገበታዬ መመለስ ይገባኛል ብዬ ጠይቄ ነበረ። ነገር ግን መመለስ አትችም ተብያለሁኝ። ፍርድ ቤት ጉዳዩን እንዲይዝልኝ የክስ ማመልከቻ አስገብቻለሁኝ። እንግዲህ የሚታይ ነው። ግን አሁን ስራ የለኝም፣ ስራ ፈቶኝ ነው ቁጭ ያልኩት።
ምን ይሰማሻል?
በጣም ነው ማዝነው። ምክንያቱም ይሄ ነገር እኔ እንደ ወንጀለኛ እንድቆጠር ነው የተደረገው። አንቀጽ የጠቀሰብኝም አንቀጽ የሚያሳየው ወንጀለኛ ሆኜ እንደተፈረደብኝ ነው መስሪያ ቤቴ ራሱ እየተባበረ ያለው። ስለዚህ አቃቢ ሕግ እንኳን የኔን ክስ ትቶት ሳለ የምሰራበት መስሪያ ቤት ግን ፈርዶብኝ ከስራ ያባሮኛል። ይሄ ደግሞ አግባብ አይደለም። እኔ ላይ እንደዚህ አይነት ነገሮች ከተጀመሩ ሌሎችንም እንደዚሁ የዚህ ሕግ ሰለባ ነው የሚሆኑት። ልክም አይደለም እና በጣም ነው ማዝነው።
አቶ አማ መኮንን ይህንን ዘርዝረው ያስረዳሉ።
በአጠቃላይ የህግ ስርዓታችን በህግ የበላይነት ላይ የሚኖረው አሉታዊ እንድምታ ከፍተኛ ነው። በህገ መንግስቱ መከበር ላይም እንደዚሁ የሚኖረው እንድምታ አሉታዊ እንድምታ ከፍተኛ ነው እና የመንግስትን አመራር የጨበጠው ከፍተኛው የአመራር አካል ይሄ ነገር በህግ የበላይነትም ላይ የሚኖረው አሉታዊ ተጽዕኖ እንደፈለገ ይሁን በህገ መንግስቱም ላይ የሚኖረው እንደዚሁ አሉታዊ ተጽዕኖ እንደፈለገ ይሁን ይላል ብዬ ለመገመት ያስቸግረኛል። ምክንያቱም የዚህ ድምር ውጤት ለሀገሪቷም ለመንግስትም የሚበጅ ስላልሆነ ማለት ነው።
ኢሚግሬሽንና የዜግነት ጉዳዮች መምሪያ በጉዳዩ ላይ አስተያየት እንዲሰጠኝ በተደጋጋሚ ያደረግኩት የስልክ ጥሪ የማይመለስ ነበረ። የመስሪያ ቤቱን አስተያየት ለማግኘት ጥረታችንን እንቀጥላለን። እንደሚታወቀው አቃቤ ሕግ ሶሊያና ሽመልስን፣ በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ ማህሌት ፋንታውን፣ አጥናፉ ብርሃኔ፣ ዘላለም ክብረት፣ አቤል ዋበላ፣ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳይና ተስፋለም ወልደየስ በሽብር ወንጀል ከሷቸው በሐምሌ ወር 2007 ዓ.ም ላይ አቃቤ ሕግ በአምስቱ ተከሳሾች ላይ ክሱን በማቋረጡ ሲፈቱ፣ ቀሪዎቹ አራቱ ደግሞ በፍርድ ቤት ውሳኔ በነጻ ተሰናብተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ቀጣዩ ዝግጅት ማላዊ የሚገኙ ኢትዮጵያውያን ፍልሰተኞችን የሚመለከት ነው። በተለያዩ የማላዊ እስር ቤቶች የሚገኙ ኢትዮጵያውያን ፍልሰተኞች በቅርቡ ወደ አገራቸው እንደሚጓጓዙ ኤምኤስኤፍ፣ ሜዲሲን ሳን ፍራንቲር ወይም ድንበር የለሽ ሐኪሞች፣ አይኦኤም ማለትም ዓለም አቀፍ የፍልሰተኞች ድርጅትና አንዳንድ ማላዊ የሚገኙ ኢትዮጵያውያን ለቪኦኤ ገልጠዋል። ይህ የተገለጠው ዋና ጽህፈት ቤታቸው ኬንያ ናይሮቢ የሆነውና ማላዊንም የሚያካትቱት አምባሳደር ዲና ሙፍቲ ባለፈው ሐሙስ ማላዊ ተገኝተው ዜናውን ይፋ ባደረጉበት ወቅት ነው። በዚች መሸጋገሪያ ወደ ዝግጅቱ አልፋለሁ። ስቲቨን ስቶሽዬ ማላዊ የሚገኘው የአይኦኤም ማለት የዓለም አቀፉ የፍልሰተኞች ድርጅት ኃላፊ ናቸው። በትናንት ዕለት ማላዊ ውስጥ ከአምባሳደር ዲና ሙፍቲ ጋር በተገናኙበት ወቅት ፍልሰተኞቹን በሚመለከት የተካሄደውን ሁኔታ እንዲህ ሲሉ ገልጸውልኛል።
በአንድ የኢትዮጵያ ሬስቶራንት ውስጥ ከአምባሳደሩ ጋር ስንገናኝ አንዳንድ የኢትዮጵያ ማህበረሰብ አባላትም ነበሩ እና በቅርቡ አውሮፕላን ልከው እንደሚያጓጉዟቸው የጉዞ ሰነድ ለሌላቸውም አንድ ሰው ይዞ እንደሚመጣ ገልጸውልናል። እንግዲህ ይህ ሁሉ በቀጣዮቹ ቀናት ሁሉም ፍልሰተኞች በሰላም ወደ ሀገራቸው እንደሚሄዱ ተስፋ እናደርጋለን።
ሁሉም ፍልሰተኞች ወደ ሀገራቸው እንደሚጓጓዙ ይፋ የተደረገውን ዜና ከኤምኤስኤፍ ማለት ድንበር የለሽ ሐኪሞች ድርጅት የማላዊ ምክትል ኃላፊ ኒኮሌት ጃክሰን የስልክ መልእክትም ዛሬ ጠዋት ተረድተናል። ይሁንና ሚስ ኒኮሌትን ለጊዜው በስልክ ማግኘት አልተቻለም። ከማላዊ ለመስክ ስራ ወጣ ብለዋል ተባለ። ወደ ሚስተር ስቲቨንስ ስንመለስ፣ ለመሆኑ በአሁኑ ወቅት ስንት ፍልሰተኞች ናቸው ወደ አገር የሚሄዱት? ሁሉም በአንድነት ነው የሚሄዱት? ከሆነስ መቼ ብዬ ነበር።
በግምት ለመናገር በቅርቡ የተደባለቁትን 56ቱን ጨምሮ ወደ 279 ይሆናሉ። አምባሳደሩ እንደገለጹልን ከሆነም አዎ፣ ሁሉም በአንድ ጊዜ ነው የሚጓጓዙት። መቼ ለሚለው ግን በትክክል መናገር ባይቻልም በቅርቡ ይሆናል እላለሁ።
ከዚህ ቀደም ይሄንን ጉዳይ ስንዘግብ በተለያዩ ቦታዎች ኢትዮጵያውያን ፍልሰተኞች ታስረዋል ነበር ያልነው። አሁን ከስንት ቦታዎች ነው ወደ ኢትዮጵያ የሚመለሱት?
በተለያዩ ቦታዎች ነው ያሉት። ብዙዎቹ ግን ሊሉንጌ ውስጥ ናቸው። በሌሎች አንድ ሁለት ቦታዎችም የታሰሩ አሉ። ሁሉም በአንድነት በአንድ ጊዜ እንደሚሄዱ ነው አምባሳደሩ የገለጹልን። መቼ ለሚለው ግን በቅርቡ ይሆናል ከማለት ያለፈ ትክክለኛ ቀን መናገር አልችልም።
በማላዊ የአይኦኤም ዲሬክተር ሚስተር ስቲቨን ስቶሼ አመሰግነውታለሁ።
ለጋሾቻችንን በሙሉ፣ ናይሮቢ የሚገኙ ባልደረቦቻችንን፣ ደቡብ አፍሪካ ፕሪቶሪያ የሚገኙ የአይኦኤም አባላትን፣ ድንበር የለሽ ሐኪሞችን፣ የኢትዮጵያንና የማላዊ መንግሥት እንዲሁም ማላዊ የሚገኙ የኢትዮጵያ ማኅበረሰብ አባላትን ላመሰግን እወዳለሁ።
በዚህ ዘገባ ሁሉም ባይሆኑም አንዳንዶቹ ማላዊ የሚገኙ የኢትዮጵያ ማኅበረሰብ አባላት ተጠቅሰዋል። እኛ ደግሞ ይህን ማላዊ ታስረው የሚገኙ ኢትዮጵያውያን ፍልሰተኞችን ዘገባ ስንሰራ ከጀምሩ ምንጫችን አንዷ የኢትዮጵያ ማኅበረሰብ አባል ወይዘሮ ይሁዲት በላቸው ነበሩ። ወደ አገራቸው እንደሚመለሱ ፍልሰተኞቹ ሲነገራቸው ደስተኛ የመሆናቸውን ያህል እነሱም ደስተኞች ናቸው ብዬ ገምታለሁ። እስር ቤቶቹ በመገኘት ምግብ፣ አልባሳት፣ የተለያዩ ነገር በማቅረብ ረድተዋልና። ትናንት ከአምባሳደር ዲና ሙፍቲ ጋር የተካሄደው ውይይት ምን ይመስል ነበረ? አምባሳደሩ ስለ ፍልሰተኞቹስ ምን አሉ ብዬ ነው የጠየኳቸው ወይዘሮ ዩዲትን።
የውይይትና እራትም ጭምር አብረን ተካፍለናል። በጣም ደስ የሚል ዜና ይዘውልን ስለመጡ በጣም ከሚገባው በላይ ደስ ብሎናል። እኛም ራሳችን ዛሬ ጠዋት ማለት ነው እስር ቤት ሄደን ልጆቹ በምን አይነት እንትን ላይ ጉጉት ላይ እንዳሉ ስለምናውቅ ሄደን መልካም ዜናውን አብሰረናቸው
ዛሬ ጠዋት።
ምክንያቱም ባሉበት ሁኔታ ብዙ ተስፋ የመቁረጥ ነገር ስላለ፣ ብዙ መጨነቅ ነገር ስላለ ያንን ለማነቃቃትም ጭምር ነው ጠዋት ሄደን የነበርናቸው። ከደስታቸው ብዛት የተነሳ እየተንበረከኩ መሬት ይስሙ ነበር። ደስ የሚል ዜና ነው። የኢትዮጵያ መንግስት ተስማምቷል። ያሉትን በሙሉ በአጠቃላይ በአንድ ጊዜ አውሮፕላን ልኮ ለማንሳት ነው የተስማማ ነው ብለውናል አምባሳደር። እና በጣም ደስ ብሎናል። ደስ የሚል ነገር ነው። ያው ድካማችንም ልፋታችንም እኛ ይሄ የሚደረገው ነገር ይቋረጣል በሚል አይደለም። ሊቀጥል የሚችል ይሆን ነገር ሊሆን ይችላል አናውቅም። ካየናቸው ነገሮች አንጻር ነው ማውራው። ነገር ግን እኛ እነዚህ ለ200+ ነው 200 ከምናምን ናቸው እነሱን ብቻ ተመልሰው ሀገራቸው ይግቡ። ከዛ በኋላ ያለውን እግዚአብሔር ያውቃል። ከእሳቸው ጋራም ይህን ነገር የሚቋረጥበትን መንገድ ያው በመንግስት ደረጃ እንዲታሰብበት ሀሳብ ሰጥተናል። 10 ሰዎች እንሆናለን። ትላንት ማታ ከእሳቸው ጋር የተገናኘ ነው። እንግዲህ አንዳንድ የሚስተካከሉ ነገሮች፣ መጓጓዣ ሰነድ የሌላቸው አሉ። እሱን ቶሎ ብሎ IOM ነገሩን ያመቻቻል። ከዛ በኋላ እንግዲህ ይሄዳሉ። ያንን እንግዲህ እንጠብቃለን የሚሄዱበት የምንሸኝበትን ቀን።
አድማጮች፣ ቀጣዩ የመጨረሻ ቅንብር አርብ ዕለት ያቀረብነው እሰጥ አገባ። በልዩ ፕሮግራሞች ሳቢያ በተደጋጋሚ የተቋረጠውና ከጥቂት ሳምንታት በፊት የጀመረ ክርክር ሁለተኛ ክፍል ነው እሰጥ አገባ ያዘጋጀው ለዛሬ። ክርክሩ የኢትዮጵያ መንግስት በአገሪቱ የተንሰራፋውን ሙስና በምርመራ ደረስኩበት ያለውንና ሌሎች ሰሞነኛ ጉዳዮች ላይ ያጠነጥናል። ተከራካሪዎች አቶ ማህሪ ዮሐንስ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና የስትራቴጂ ጥናቶች ትምህርት ክፍል መምህር፣ የኢህአዴግን ፖሊሲዎች በመከላከል ወይም በመደገፍ ይከራከራሉ። አቶ ፈቃደ ሸዋቀና ደግሞ በዩናይትድ ስቴትስ የብሔራዊ ጤና ምርምር ተቋም በጥናትና ስራ የተሰማሩ የእኛኛውን ተቃራኒ ሀሳብ በመያዝ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው።
በዚህ አነጋጋሪ ጭብጥ ላይ የሚነገሩ ግራና ቀኝ የምታነሷቸው የሁለት ወገን የሚመስሉ ሀሳቦች በመጠኑ እንገፋለን። አንዳንድ ጥያቄ ለሁለታችሁም ላንሳ። ተመልሼ ወደ አቶ ማህሪ ልሂድ። መጀመሪያ ችግሩ መኖሩን ተቀብለው ጠቅላይ ሚኒስትሩ ግለሰቦችን የፖለቲካ ልሂቃንን ነው እንጂ የተቹት ብሔረሰቦችን አይደለም እየተቹ ያሉት ብለዋል። በሌላ በኩል በአቶ ፈቃደም ጭምር እንደተገለጸው ቀድሞውንም ኢህአዴግ ያራመደው ፖሊሲ የተሳሳተ በሆነ መንገድ ሊመራው በቅቷል ነው እያሉ ያሉት። እንዲያውም ባዕድ ነው፣ ኢትዮጵያዊነት የለውም ብለዋል። ምን መልስ አለዎት?
ባዕድ ነው ከሚለው ሊጀምርና ይሄ ባዕድ አይደለም። በአጠቃላይ በነጋችን ላይ በሀያኛው ክፍለ ዘመን በዚህ ባለነው ዘመን ስናየው ባዕድ የምንላቸው ይሄ አውሮፓ ነው፣ ይሄ አፍሪካ ነው፣ የላቲን አሜሪካ ነው የምንለው አስተሳሰብ አለ ብዬ አላምንም። ያው የህዝቦች ችግሮች አሉ። ህዝቦች በተለያዩ ሁኔታዎች የሚያጋጥሟቸው ጭቆናዎችን መሰረት በማድረግ የሚያነሷቸው ጥያቄዎች አሉ። ስለዚህ በተለይ የብሔር ጭቆና፣ የሃይማኖት ጭቆና አውሮፓ ሚኖር፣ አፍሪካ ሚኖር፣ ላቲን አሜሪካ ሚኖር እውነታ እስከሆነ ድረስ ያው የራሱ ሪፍሌክሽን ይሰጣል ማለት ነው። ስለዚህ የአውሮፓም አይደለም የማንንም አይደለም። በተለይ ግን ምንድን ነው አንድ ነገር ልንለው የምንችለው በዛን ሰዓት አሁን በገዢው ፓርቲ ያሉት ድርጅቶች በተመሰረቱበት ይህንን ጥያቄ ዓለም አቀፋዊ ጥያቄ ነበረ፣ ዘመነኛ ጥያቄ ነበረ።
በዚያን ጊዜ ወቅታዊ ጥያቄ፣ ዘመነኛ ጥያቄ ነበር ብለዋል። አሁን ውድቅ ነው በጽንሰ ሀሳብ ደረጃ ያኔ የተነሳው
ውድቅ ነው እያልኩ አይደለም። ምን ለማለት ፈልጌ ነው አሁን በተለይ እነ TPLF የተለያዩ የብሔር ጥያቄ አንግበው የተነሱት ፓርቲዎች የያዙት ትንታኔና ያስቀመጡት የፖለቲካ ሮድማፕ ፕላትፎርም በዛን ሰዓት ሼር መደራረግ ነበረባቸው ለማለት ፈልጌ ነው እንጂ ውድቅ ነው አይደለም። በየትኛውም ጊዜ ጭቆና እስካለ ድረስ፣ ትምክህት እስካለ ድረስ፣ አንደኛው ብሔርና አንደኛው ሃይማኖት በአንድ ሀገር የበላይነት ለማረጋገጥ እስከሞከረ ድረስ ያው የግድ ነው የብሔር ስሜት፣ የሃይማኖት ስሜት፣ ያንን ተከትሎ ደግሞ የመገንጠል ጠባብነትን ይከተላሉ አለ። በየትኛውም ጊዜ አይቀርም።
አሁንም ያ ጥያቄ አግባብ ይኖረዋል። እንዳሉት መነሻው አንዱ ብሔር በሌላው ላይ ተጽዕኖ የሚያሳድርበት ከሆነ አሁን አለ ስንል ምን ማለት ሊሆን ይችላል? አሁን አለ የሀሳብ በቅድሚያ
ይኖራል። ለምን መሰለህ አሁን ይኖራል የምንል አሁን በአስተሳሰብ ነው ያለው። ያንን የብሔር ጭቆና የሚያራምድ የመንግስት መዋቅር ወይም ደግሞ መንግስትን ሀገርን የሚመራ ፖለቲካው ተቋም እስከሌለ፣ የብሔር ጭቆናን መሰረት ያደረገ እስከሌለ ድረስ ይህን ተጨባጭ ሁኔታ የለውም። በተለይ ግን በአስተሳሰብ አለ ይህንን ጉዳይ በተለይ ደግሞ ያለፉት ስርዓት የፈጠሯቸውን ስህተቶች ከማረም ይልቅ እነዛን ትክክል እንደነበሩ አስመስሎ የሚማጎት የፖለቲካ አስተሳሰብ እስካለ ድረስ ያን ደግሞ ገንፍሎ ይወጣል ማለት ነው። ይሄ የብሔር ስሜት፣ የሃይማኖት ስሜት ገንፍሎ ይወጣል።
መልካም አት ለመሻማት አንኳር ጭብጦቹን ገፍቼ መሄድ ያለብኝ ስለሆነ ነው። ያለፉት ስርዓቶች ያራመዷቸው ፖሊሲዎች ውጤት ከሆነ ኢህአዴግ ዛሬ 25 ዓመት ተጉዟል። ከ25 ዓመት በኋላ ያ ሐሳብ ለምን ዛሬስ እውን ሆነ? ለምን ዛሬስ ሊያሳስበን በቃ?
ምን መሰለ አሁን እዚህ ጋር እንዳልኩህ ነው፣ ቀድም ስለው የነበረው ነገር አለ። አሁን ያለው ህብረ ብሔራዊ ስርዓት ማንነትን መሰረት ያደረገ ፖለቲካዊ ስርዓት የታሪክ ውጤት ነው ብያለሁ። ኢህአዴግ ደግሞ አማራጭ አልነበረውም። በኢትዮጵያ የነበሩት ብሔሮችና ሃይማኖቶች ጭቆና አደረሰብንና ኢትዮጵያዊነት አንቀበለውም፣ እንደውም ኢትዮጵያዊ አይደለንም፣ አንደኛው መገንጠል አለብኝ ይላል፣ አንደኛው ደግሞ ወደ ሌላ ሀገር መሄድ አለብኝ ይላል። እነዚህ አይነት ጥያቄዎች ነበሩ። ስለዚህ የተፈጠረው ፓራዶክስ፣ የተፈጠረው ችግር መፍታት ካለብህ የነበረው አማራጭ ኢትዮጵያ በኃይል አንድ ማድረግ ስለማይቻል ህብረ ብሔራዊ አንድነትን በመስበክ ይህንን ህብረ ብሔራዊነት ደግሞ ብዙሀነትን ህገ መንግስታዊ ዋስትና በመስጠት ነው መመለስ ያለብህ። ይሄ ሪያልት ነው፣ ወደኋላ መመለስ አንችልም። ይህንን በምታደርግበት ግን ትግል ያቋርጣል ማለት አይደለም። ያ የተሸነፈ አስተሳሰብ ደግሞ ራሱን ችሎ አሁን ታግሎ የነበረውን አስተሳሰብ ለመመለስ እየታገለበት ያለበት ሁኔታ ነው ያለው። ህብረ ብሔራዊ ልዩነት መሰረት ያደረገ ኢትዮጵያዊነት መቀበል የሚፈልጉት ያን አስተሳሰብ አሁን በአካል ባይኖርም በአስተሳሰብ ግን አለ። ኢህአዴግ ያሰጋኛል ሲል ደግሞ የራሱ ምክንያት አለ። ህብረ ብሔራዊ ፓርቲ ነው። በህብረ ብሔራዊ ፓርቲ ሲሆን ደግሞ እነዚህ ጠባብነትም የሚወክሉ አስተሳሰቦች፣ ትምክህትን የሚወክሉ አስተሳሰቦች በውስጡ ሊኖሩ ይችላሉ። ስለዚህ ካልታገላቸው ጠልፈው ይጥሉታል፣ ቅድም እንዳልኩ ነው። ስለዚህ አስተሳሰቦች ናቸው እየተጋጭ ያሉት አሁን።
መልካም አቶ ፈቃደ ተከታትለዋል የአቶ መሀሪን ሀሳብ ትኩረት የሚያደርጉባቸው አንድ ሁለቱን ጭብጦች ላውጣ። በተጨባጭ በምግባር የለም በአስተሳሰብ እንጂ ብለዋል አቶ መሀሪ። ይህን የሚያስተጋባውም የፖለቲካ ልሂቁ ነው፣ ጠልፎ እንዳይጥለው ስለሚሰጋ ነው ብለዋል። እስኪ እነኚህን ጭብጦች መሰረት አስይዘው ለእርሶ ምን ማለት ነው? ቀደም ብሎ አቶ መሀሪ ካነሷቸው ጭብጦች ጋር ያዛምዱና የእርሶን መከራከሪያ ያቅርቡ።
ያው ኢትዮጵያ ውስጥ የብሔረሰብ ስብጥር መኖሩ፣ ማንነት በጣም አስፈላጊ ነገር መሆኑ፣ ማንነትን ማወቅ እና መገንዘብ፣ በሰዎች መካከል እኩልነት እንዲሰፍን ማሰቡ፣ ይሄ በመሰረቱ በሀሳብ ደረጃ ሁላችንም ሊያስማማን ይችላል። ችግሩ ስራ ላይ የዋለበት መንገድ እና የእኛን ሀገር የብሔረሰቦች ግንኙነት ለመተንተን የተደረገው ሙከራ ነው። አሁን የብሔር ጭቆና፣ አንድ ጭቆና ለመኖር በአንድ ማህበረሰብ ውስጥ የኢኮኖሚ መሰረት ሊኖረው ይገባል፣ አንድ ብሔር ወይም አንድ ተቋም ሌላውን ለመጨቆን። ኢትዮጵያ ውስጥ የመሬት አዋጅ ከታወጀ በኋላ ለምሳሌ የብሔረሰብ ጭቆና የምትለው ነገር አክትሟል። መበላለጥ አለ፣ እኩል ያለመሆን ነገሮች አሉ፣ የፕሪቪሌጅ ልዩነቶች ይኖራሉ። ልዩነት ሁሉ መበላለጥ ሁሉ ጭቆና አይደለም። አየህ፣ እኛ አገራችንን ተንተርሰን ብንተነትነው ኖሮ እንደዛ ነበር ልናየው የሚገባው። አንዱ የአንዱ ጠላት ጨቋኝና ተጨቋኝ ካልክ ጠላቶች ማበጀትህ ነው። በዚህ መንገድ አልነበረም አፕሮችድ መሆን የነበረበት የኢትዮጵያ እናውቃለን። ቲፒኤልኤፍም ውስጥ የነበሩ ሰዎች፣ ይህን ሀሳብ ሲያቀነቅኑ የነበሩ ሰዎች ከስታሊን አውሮፓውያኖች ስለዚህ ጉዳይ የሰጡትን ትንታኔ እንዳለ ነው እንደወረደ ተቀብለው ኢትዮጵያ ውስጥ ሜካኒካሊ ስራ ላይ እናውላለን ብለው እስከ መገንጠል ድረስ መብት ፈቅደው የሌለ ደግሞ ይሄ አሁን አገሪቱ ትፈርሳለች ይህንን ነገር ካላደረግን የሚለው ለምሳሌ አሁን ፈጠራ ነው እንዳለ። ይህን ያህል የአገሪቱን አንድነት ትሬትን የሚያደርግ ሊያፈራርስ የሚችል የብሔረሰብ ልዩነት ችግር ኢትዮጵያ ውስጥ አልነበረም። የተፈጠረ ነው፣ ሰው ሰራሽ ነው። እና ራስህ ፈጥረህ ስታበቃ እንደዚህ አይነት ነገር በተለይ ፈረንጆቹ ራሳቸው አሁን ትምክተኛ፣ ጠባብ ምናምን የሚል አውሮፓ ሾቪኒስት፣ ናሮ ናሽናሊስት ምናምን የሚል ነገር ይሄ አስተሳሰቡ ተፈጠረበት ሀገር እንኳን የለም። እንደዚህ ቃሉን እንኳን ሲጠቀሙ አትሰማቸው። ቶታሊ ወርውረውታል። ውራጅ ነው ለእኛ። ይህንን ውራጅ ተቀብለን እነሱ ጋር አልሰራ ብሎ የወረወሩትን ነገር እኛ ማህበረሰባችን ልንተነትንበት እየተጠቀምንበት ነው። ኢትዮጵያ ውስጥ ያለው የብሔረሰቦች የኦሮሞ፣ የአማራ፣ የአማራ የትግሬ፣ የሌላም በለው ግንኙነት በጨቋኝና ተጨቋኝ ብቻ እንደዚህ ስዊፒንግ በሆነ አገላለጽ ሊገለጽ የሚችል አይደለም። መፍትሄውም ያንን በደንብ አንደርስታንድ ከማድረግ የሚመጣ ነው። ኢትዮጵያን በደንብ ከማወቅ የተነሳ አይደለም። ማተናተናችንም፣ ፖለቲካችንም ውስጥ ያለው ህገ መንግስትም ውስጥ ያለው የተገለበጠ አስተሳሰብ እንጂ ኢትዮጵያዊ የሆነ በደንብ ኢትዮጵያን በማጥናት ታሪካችንን በማጥናት ማህበራዊ አስተሳሰቦቻችንን ባህላችንን በማጥናት ላይ የተመሰረተ አይደለም። ዝም ብሎ ማነው አቶ ዮሐንስ አሁን ሲናገር እንደሰማሁት ላቲን አሜሪካም ስላለ አውሮፓም ካለ የትም ሀገር ያለ ጭቆና አንድ አይነት ነው አይደለም። በፍጹም አንድ አይደለም። እነዚህ ግንኙነቶች በጣም ይለያያሉ በየሀገሩ ሁኔታ።
መልካም።
የሀገርን ሁኔታ በደንብ አጥንቶ ስራ ላይ ማዋል ትልቁ ነገር።
መልካም።
የሰጥ አገባ ክርክር ቀጣ ያለው የሚቀጥለውን ጊዜ በሌላ ጊዜ እናቀርባለን። አድማጮች፣ ከአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ ያስተላለፍ ነው የዛሬ ሰኞ ልዩ ፕሮግራም እዚህ ላይ አበቃ። ከምሽት 3 ሰዓት በሚጀምረው 3 ሰዓት መደበኛ ፕሮግራም እንገናኛለን። ለመሰናበት ይህን ሙዚቃ እንድታዳምጡ ጋብዛለሁ።
This program has come to you from the Voice of America, Washington.